Hagyanya report.
የፌደራሉ መንግስት ያለ ክልሎች ፈቃድ ጣልቃ የሚገባበትን ማሻሻያ ያዘው አዋጅ ጸደቀ። የስቶካዎች ምክር ቤት ባካሄደው 22ኛ መደበኛ ስብሰባ የፌደራሉ መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን የማሻሻያ አዋጅ መርምሮ አጽድቋል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚያሻሽል ሲሆን አዋጅ ቁጥር 1373/2017 ነው በሁለት ድምጽ ተአቅቦ ባብላጫ ድምጽ ነው የጸደቀው። አዋጁ የፌደራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የሥራ ዘመን ለሁለት ጊዜ ማራዘም ስልጣን ለፌደሬሽን ምክር ቤት አፈጉባኤ የሰጠ ሆኗል። አፈጉባኤው ውሳኔ በፌደሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘ ጊዜያዊ አስተዳደር በተቋቋመበት ክልል በአራት ወራት ጊዜ ውስጥ ምርጫ እንዲደረግ ያስገድዳል። ይህ አዋጅ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም ተምረት የወጣውን አዋጅ ያሻሻለ ነው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከባለፉት 9 ወራት በፊት ከነበረበት ጋር ሲነጻጸር 2 ጥፍ ደርሷል አለ። የመጠባበቂያ ክምችቱ የውጭ ምንዛሬ ተመን በገበያው እንዲወሰን ከተደረገበት ሐምሌ 22 ቀን 2016 ዓ.ም ተምረት ወዲህ በከፍተኛ ሁኔታ መጨመሩን፣ በበጀት ዓመቱ ሊጠናቀቅ 3 ወራት እየቀሩት እቅዱ መሳካቱን የኢትዮጵያ ብሔራዊ ባንክ ተናግሯል ሲል ሸገር ዘግቧል። ከማክሮ ኢኮኖሚው ማሻሻያ ያወዲ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየውን የውጭ ምንዛሬ ጥረት በሂደት መሰረታዊ በሚባል ደረጃ የተቃለለና ፍሰቱም እየጨመረ ይገኛል ብለዋል የብሔራዊ ባንክ ገዢ ማሞ ምህረቱም። የኢትዮጵያ ብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር ሰሞኑን በአጠቃላይ የውጭ ምንዛሬ አስተዳደርና አፈጻጸም በተመለከተ ውይይት ማድረጉም ተገልጿል። በውይይቱ ወቅት በአፈጻጸም በኩል የታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ መመሪያዎች በጥብቅ እንዲፈጸሙ መመሪያ መሰጠቱም ተገልጿል። በተለይ ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ እንዲያደርጉ ተነግሯቸዋል ተብሏል። በየሁለት ሳምንቱም የውጭ ምንዛሬ ግልጽ ጨረታ ቢያንስ የተያዘው በጀት መጨረሻ ድረስ እንደሚወጣም የብሔራዊ ባንክ ገዢ መናገራቸው ተዘግቧል። የውጭ ምንዛሬ ግብይት ከባንክ ስርዓት ውጪ በሚያካሂዱ፣ ወደ ውጪ በሚያሸሹ፣ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክ የአሰራርና የቁጥጥር ስርዓትን በሚጥሱት ላይ ጥብቅ የቁጥጥርና የክትትል ስራም ይሰራል ሲሉ መናገራቸውን ሸገር አክሎ ዘግቧል። በተያያዘ ዜና የብሔራዊ ባንክ ባደረገው የውጭ ምንዛሬ ጨረታ በአማካይ 1 ዶላር 131 ብር ነጥብ 7 ተሸጠ። ባንኩ በየሁለት ሳምንቱ አወጣው ባለው የውጭ ምንዛሬ ጨረታ መሰረት 50 ሚሊዮን ዶላር አቅርቦ ነበር። በዚህም 12 ባንኮች የውጭ ምንዛሬውን መከፋፈል እንደቻሉ ነው የኢትዮጵያ ብሔራዊ ባንክ ያስታወቀው። ከአንድ ወር በፊት 60 ሚሊዮን ዶላር ለጨረታ ቀርቦ በአማካይ 135.6 ብር ለአንድ ዶላር መግዣ አቅርበው ነበር ባንኮቹም። ሰሞኑን በወጣው ጨረታ የቀረበው አማካይ ዋጋ ካለፈው አንጻር ሲመዘን የ3% አካባቢ ቅናሽ ታይቶበታል ተብሏል። ሰኞ ዕለት ብሔራዊ ባንክ ከባንክ መሪዎች ጋር ባደረገው ስብሰባ የውጭ ምንዛሬ ህጎች እንዲከበሩ መጠየቁ ይታወሳል። ኢትዮጵያ የ12.5 ቢሊዮን ብር የድጋፍና የብድር ስምምነት ከዓለም ባንክ ጋር ፈጸመች። ስምምነቱን የገንዘብ ሚኒስትሩ አህመድ ሺዴና በዓለም ባንክ የምስራቅ አፍሪካ ዳይሬክተር ማርያም ሳሊም ተፈራርመዋል። ከተፈረመው ስምምነት ውስጥ 50 ሚሊዮን ዶላር ከዓለም አቀፉ የልማት ማህበር በብድር መልክ የተሰጠ ሲሆን 46.367 ሚሊዮን ዶላር ደግሞ ከዓለም አቀፉ የትምህርት አጋርነት ፈንድ በድጋፍ የተገኘ ነው ተብሏል። ድጋፉ የቅድመ መደበኛና የመጀመሪያ ደረጃ ትምህርትን ተደራሽነት ለማሳደግ የሚውል ነው መባሉን የትምህርት ሚኒስቴር ገልጿል። የኢትዮጵያ የልብ ህሙማን ማህበር 8000 ታካሚዎች ህክምና ለማድረግ ወረፋ እየተጠባበቁ ነው አለ። የኢትዮጵያ የልብ ህሙማን ማህበር በ2024 በጀት ዓመት ከ12000 በላይ የተመላላሽ የልብ ህክምና ክትትልና 669 ለሚጠጉ ታካሚዎች ደግሞ የህክምና አገልግሎት መስጠቱን አስታውቋል። ለታካሚዎች የሰጠው አገልግሎት በገንዘብ ሲተመን ከ250 ሚሊዮን ብር በላይ የልብ ቀዶ ህክምናና በደም ስር በኩል የሚሰጥ የህክምና አገልግሎት መሆኑን የልብ ህሙማን ህጻናት መርጃ ማዕከል ለሀገር ውስጥ መገናኛ ብዙሃን ተናግሯል። ማዕከሉ ምንም እንኳን ነጻ የህክምና አገልግሎት የሚሰጥ የሚሰጥ ቢሆንም አንድ ቀዶ ህክምና ለመስራት ተቋሙ የሚያወጣው ወጪ ከመቶ ሺህ ብር በላይ እንደሚሆንም ጠቁሟል። አንድ ታካሚ መጀመሪያ ከታየበት ቀን አንስቶ ቀዶ ህክምና እስከሚሰራበት ቀን ድረስ ለአመታት ወረፋ ሊጠብቅ እንደሚችልም ነው የተገለጸው። በተያዘው በ2025 የፈረንጆች አመት ከ17000 በላይ ለሚሆኑ ታካሚዎች አገልግሎት ለመስጠት እንደዚሁም 352 የልብ ህክምና ቀዶ ጥገና ለማድረግና 334 በደም ስር በኩል የሚሰጥ ህክምና ለመስጠት እቅድ መያዙን ተቋሙ ገልጿል። በአሁኑ ወቅት የታካሚዎች ቁጥር 20000 ሲሆን ወረፋ የሚጠብቁት ታካሚዎች ደግሞ 8000 ደርሰዋል ተብሏል። ባህር ዳር ዩኒቨርሲቲ በግዕዝ ጥናት መስክ በዶክትሬት ዲግሪ ፕሮግራም ሰልጣኞችን መቀበል ሊጀምር ነው። ዩኒቨርሲቲው ሰልጣኞችን ተቀብሎ ለማስተማር የሚያስችለውን ስርዓተ ትምህርት ማዘጋጀቱን ገልጿል። ዩኒቨርሲቲው የፍላጎት ዳሰሳ ጥናት በማድረግና ስርዓተ ትምህርት በመቅረጽ ዝግጅት ሲያደርግ መቆየቱን ትምህርቱን ለመጀመር በተዘጋጀው የምክክር አውደ ጥናት ላይ ገልጿል። የግዕዝ ቋንቋ ትምህርት በሰርቲፊኬትና በመጀመሪያ ዲግሪ ፕሮግራም ደረጃ ከሚሰጡ ዩኒቨርሲቲዎች መካከል ደብረ ማርቆስ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና ደባርቅ ዩኒቨርሲቲ ይጠቀሳሉ። በአዲስ አበባ እየተገነባ የሚገኘውን የአደይ አበባ ስታዲየም ቀሪ ስራዎች ለማጠናቀቅ 18 ቢሊዮን ብር ያስፈልገዋል ተባለም። የስታዲየሙን ቀሪ ስራዎች ከሁለት ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ መሆኑም ተገልጿል። የስታዲየሙን የማጠናቀቂያ ስራዎች ለማከናወን 18.6 ቢሊዮን ብር ውል መግባቱን የፌዴሪ የባህልና ስፖርት ሚኒስቴር አስታውቋል። ግንባታውን ለማጠናቀቅ ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽንስ ኮንስትራክሽን ድርጅት ጋር ስምምነት ተፈራርሟል። ሰሞኑን የባህልና ስፖርት ሚኒስትሯ ሸዊት ሻንካ የስታዲየሙን ቀሪ ስራዎች ለማጠናቀቅ የተደረገ ነው ብለዋል። ባለፉት 7 ወራት ግንባታውን ለማፋጠን ከተባበሩት አረብ ኤሚሬትስ መንግስት በተገኘ የ57 ሚሊዮን ዶላር ድጋፍ ስራዎች ሲሰሩ መቆየታቸውን ያስታወሱት ሚኒስትሯ ለቀሪው ስራ 18.6 ቢሊዮን ብር ውል ተይዟል ብለዋል። የካፍና የፊፋን ደረጃ በአሟላ መልኩ እየተገነባ ነው የተባለው ስታዲየሙ ከሁለት ዓመት ባነሰ ጊዜ ውስጥ እንዲጠናቀቅ እየተሰራ ነውም ተብሏል። የስታዲየሙ የመያዝ አቅም 60 ሺህ መሆኑን ዶክተር መሰለ ኃይሌ ያሳውቀዋል። የአደይ አበባ ስታዲየም ግንባታው በ2008 ዓ.ም ነበር የተጀመረው። በኢትዮጵያ ለሙዚቀኞች የሮያልቲ ክፍያ ከሐምሌ ወር ጀምሮ መክፈል ሊጀመር ነው። የመገናኛ ብዙሃን ለሙዚቀኞች የሮያልቲ ክፍያ እንዲከፍሉ የሚያስገድደው መመሪያ የፊታችን ሐምሌ 1 ቀን 2017 ዓ.ም ጀምሮ ወደ ስራ ይገባል ተብሎ ተገልጿል። የሮያልቲ ክፍያ ረቂቅ መመሪያው የሚመለከታቸው አካላትን ባሳተፈ መንገድ ተዘጋጅቶ የቀረበ መሆኑ የተገለጸ ሲሆን ሕጉን ለማስፈጸም ስልጣን የተሰጠው የኢትዮጵያ የአእምሯዊ ንብረት ባለስልጣን ቢበዛ ከአምስት ወር በኋላ ጸድቆ ወደ ስራ እንደሚገባ የባለስልጣኑ ዋና ዲሬክተር አቶ ወልዱ ይመሰል ተናግረዋል። በኢትዮጵያ አእምሯዊ ንብረት ባለስልጣን አማካኝነት የተሰናዳው ውይይት ሙዚቀኞች፣ ፕሮዲሰሮች፣ ደራሲያንና ሌሎች የሚመለከታቸው አካላት ተሳትፈውበታል። ውይይቱ በዋናነት በሙዚቀኞቹ የሮያልቲ ክፍያ ዙሪያ ያተኮረ ሲሆን ይህንን ተከትሎ የቅድመ ክፍያ ቀመር ተዘጋጅቷል። የኢትዮጵያ የቅጅና ተዛማጅ መብቶች የጋራ አስተዳደርና የኢትዮጵያ የሙዚቃ ቅጅና ተዛማጅ መብቶች የጋራ አስተዳደር በጋራ ያዘጋጁት ይህ ቀመር ሰነድ የመገናኛ ብዙሃን ለሙዚቀኞች እንዴት መክፈል እንዳለባቸው ካስቀመጣቸው መስፈርቶች መካከል የመገናኛ ብዙሃኑን ገቢ ምንጭ የመለየት ስራዎችን በመስራት መገናኛ ብዙሃኑ በቀን ወይንም በ24 ሰዓት ምን ያህል የሙዚቃ ስራ እንዳጫወቱ በማጣራት በዌብሳይት በየመገናኛ ብዙሃን የሚተላለፉ ሙዚቃዎችን በመቁጠር የክፍያ ተመኑ እንደሚሰላ ተገልጿል። እንደዚሁም በየሚዲያዎቹ የተላለፉ ሙዚቃዎችን የስርጭት መጠን በማጣራትና የመሳሰሉ ዘዴዎችን በመጠቀም የሙዚቀኛው ስራ ምን ያህል አየር ላይ መዋሉና ሚዲያውም ምን ያህል መክፈል እንዳለበት እንደሚሰላም በውይይቱ ወቅት ተገልጿል። በመጨረሻም የፍቅር ጓደኛውን ቢሮዋ ውስጥ ገድሎ ለስድስት ዓመታት ተሰውሮ የነበረውና በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተገለጸም። ተከሳሹ ጌታቸው ዓለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንጻው 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስ እና ኢኮኖሚ ልማት ጽፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት ባላት ማዓዛ ካሳ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ ያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ህክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ህክምና ቦታ እንደተሰወረና በአቃቤ ህግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ.ም ውሎ ጌታቸው ዓለም ፀሐይ በሌለበት በእድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ አስተላልፎበት ነበር። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከስድስት ዓመታት በኋላ በድጋሚ እንደተያዘ ተገልጿል።
ሀገርኛ ሪፖርት